ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ለኝ አድማጮቻችን እንደምንሰምታችኋል ዛሬ ቀኑ መስከረም 28 ቀን 2015 ዓመት ሳምንታዊ ዝግጅታችንን ጀምረናል። እንደተለመደ ያገራችን ሁኔታዎችን ቃኝበታለን። እንዳጋጣሚ ሆኖ አሸናፊ የሚችል አይመስለኝም ግን ከመጣም እናስተናግዳለን። እስከዛው ድረስ ግን በተቻለ መጠን ያለው መረጃ ለማቅረብ ሞክራለሁ። አንዳንድ ችግሮች ስላሉ ለማንኛቸው በሚገባበት ሰዓት ለማስገባት ሞክራለሁ። እስከታ ድረስ ግን ደዚሁን ቀጥላል። ብዙ ከሜዲያ በፊት የ12ኛ ዓመት የጽናት ሬዲዮ በዓሉን በዛሬው ምሽት ያከብራል። ሁላችሁንም ተጋብዛችኋል። ልዩ የሆኑ ሁለት አንድ ጋዜጠኛና አንድ ፖለቲካል ተንታኝ ይዞ ይቀርባሉ በፕሮግራሙ ላይ እና ሁላችሁም መታችሁ ስሩልተኛ አመቱን የጽናት ሬዲዮ በዓል እንድታከብሩ ተጋብዛችኋል። አድራሻው 5474 ሜሞሪያል ድራይቭ ስቶን ማውንቴን ነው። ከ6 PM ጀምሮ ይጀምራል ማለት ነውና እሱን ለማስታወስ ይሃል ነው። ሳምንቱ እንዴት ነበር? በጣም በሚገርም ሁኔታ የኢትዮጵያ ፖለቲካ የጦርነት ሁኔታ ረሃቡም ድርቁም የስንዴ ሽያጩም በተጨማሪ ደግሞ በኦሮሚያ ክልል የሚደረጉ ግድያዎችም እየጨመሩ ከ250,000 አባወራዎች በላይ ደግሞ በከባባ ላይ እንደሆናቸው የተገለጸበት ሳምንት ነው። እንግዲህ ሳምንቱና ዋናው ትኩረቱን ግን የያዘው የትግራይ ግጭትና የአፍሪካ ህብረት የሰላም ድርድር ሂደቱን በተመለከተ ነበረ። የትግራይ ግጭት የድሮን በትግራይ ግጭት ድሮኖች ጥቃት በአዲሮ የተፈናቃይ መጠለያ በሆነ ትምህርት ቤት ላይ በፈጸሙት ጥቃት ከ65 ሰው በላይ መገደላቸውን ተገልጿል። ይሄ የተገደሉበት ወይም ደግሞ በአውሮፕላን የተመታበት ቦታ የተባበሩት መንግስታት ድርጅት ትምህርት ቤቱን የተፈናቃዮች መጠለያ መሆኑን ባለፈው አመት ጥር ወር ላይ ለመንግስት አሳውቆ የነበረ ሲሆን ይህንን በመዘንጋት ምንም በቸልተኝነት እዛ ላይ የጦር አውሮፕላኖች ጉዳት አድርሰው የሰው ህይወት አልፏል። ብዙ ቁስለኞችም ብለው ይሄ ራሱ ሌላ ወደ ጦር ወንጀል ጥያቄ ሊያስኬድ እንደሚችል የታወቀበት ነው። በአሁኑም ሰዓት በቤት አካባቢ እስከዛ ከመድረሳችን በፊት ይህኛው ልጨርሰው እና የአፍሪካ ህብረት ያቀረበው የሰላም ጥሪ ድርድር ነበረም። ባለፈው ሰኞ ይመስለኛል የአፍሪካ ህብረት ያወጣው መግለጫ ነበር። ደብዳቤ ጽፍ ያለው ብሎ ለኢትዮጵያ መንግስት መግለጹ ባይታወቅም ግን እንደተገለጸ ታውቋል። ለትግራይ ክልላዊ መንግስት ለዶክተር ደብረጽዮን በቀጥታ በሳቸው ስም የተላከ ደብዳቤ ነበርና ደብዳቤው የሚለው እሁድ ኦክቶበር 8 ይላል። በዚህ ቀን የተባበሩት መንግስት የአፍሪካ ህብረት የሰላም ድርድሩን ያካሂዳል ብሎ የሚያካሂዱት ሰዎች የደቡብ አፍሪካዊቷን ሰው ሁሩ ኬንያታ እና በኦቦሳንጆ መካከል እንደሚደረግ ገልጾ ደብዳቤ ጽፏል። የኢትዮጵያ መንግስት በሚቀጥለው ቀን ተቀብያለሁኝ የኛን አላማ የኔን አላማ የሚያሳክ ስለሆነ ተቀብያለሁ ብሎ ገልጿል። ከቀን በሚቀጥለው ቀን ሐሙስ ለታ ደግሞ የትግራይ መንግስት ምንም ችግር የለም ሳታነጋግሩኝ ኮንሳልት ሳልደረግ መናገራችሁ ቅርብ ያሰኘኝም ግን በቦታው እገኛለሁኝ ብሎ ጥያቄዎችን አንስቷል። ጥያቄ ያነሳባቸው መሰረታዊ የሆኑ ጥያቄዎች የትግራይ ክልላዊ መንግስት የሰጠው መመሪያ የአፍሪካ ህብረት ጥሪውን ከማቅረቡ አስቀድሞ የድርድሩ ቦታና ስለ አደራዳሪዎቹ ማንነት ያልተነገረ መሆኑን አስቸኳይ የተኩስ አቁም የድርድር አካል ስለመሆኑ የድርድሩ ታዛቢዎችና ዋስትና ሰጪዎች ምን ሚና ሊኖራቸው ይችላል የሚለውን ነገር ጥያቄ አቅርቦ ግን ለድርድሩ እንደሚመጣ የታወቀበት ነበረ። የአፍሪካ ህብረት ትግራይ ክልላዊ መንግስት ምላሽ ደብዳቤ ቢጽፍም ላቀረበው ጥያቄ ግን በሚቀጥለው ቀን በሰጠው ማብራሪያ የሚሆን መግለጫ ምንም አይነት መልስ አለመስጠቱ እሱ ራሱ እንትን ሲያደርግ አሁን በትላንትና ሁለት ደግሞ በሎጂስቲክ ምክንያት በሌላ ዙር መዛወሩን ተገልጿል። ኡሁሩ ኬንያታ በስብሰባው ላይ ይገኛሉ የተባሉት የፕሮግራም መደራረብ መነሻ በማድረግ በድርድሩ ላይ እንደማይገኙ አሳውቀዋል። ኡሁሩ ኬንያታ ማብራሪያ የጠየቁባቸው ጉዳዮችም ከትግራይ ክልላዊ መንግስት ጋር ተመሳሳይ የሆኑ ስለ ድርድሩ አስቀድሞ ያልተነገራቸው መሆኑን በመግለጽ አስቸኳይ የተኩስ አቁም የድርድር አካል ስለመሆኑ የድርድሩ አካሄድ structure modalities ሌሎች በድርድሩ ላይ ስለሚገኙ አካላት ኡሁሩ ኬንያታ ማብራሪያ የጠየቁባቸው ጉዳዮች ከትግራይ በጣም ተመሳሳይነት ያላቸው ናቸው። እንግዲህ እነዚህ ናቸው ዋናዎቹ የተባሉትና ወደ ሰላም እና ጦርነቱን ሊያስቆም ይችላል ባይሆን አትል ቢያንስ ጋብ ሊያደርጉ ይችላል የሚል ጥያቄ ያለበት ነው። ከአፍሪካ ህብረት ደብዳቤ ብንነሳ የአፍሪካ ህብረት ደብዳቤ መሰረቱን እንደ ቁጭ ብሎ ለምንም ሳይል ቁጭ ብሎ ለሚያነብና ይህን ጉዳዩን በጥልቀት ለሚከታተል ሰው በኢትዮጵያ መንግስት በኦባሳንጆ እና በአፍሪካ ህብረት ዋና ጸሐፊ በሳቸው በሶስቱ ሰዎች መሃል የተጻፈ ደብዳቤ ነው ይመስለው። የሚያስመስለባቸው ምክንያቶች እኔ ሲገባኝ አንደኛ ተደራዳሪዎቹ እነማን ናቸው ተባሉ እንጂ ተደራዳሪዎቹን ለመደራደር በዚህ ቀን ሐሳብ አቀርበናልና በዚህ ቀን ምን ይስማቻችኋል ይመቻችኋል አይመቻችሁም የሚል ጥያቄ የሌለበት፣ ሁለተኛ ደግሞ የኢትዮጵያ መንግስት የሚጠይቃቸው ነገሮች ብቻ አንጸባረቀ። እሱ ምንድነው የተኩስ አቁም ስምምነት የሚባለው ነገር ትኩረት የተሰጠ ብቻ መሆኑና ስትፈልጉኑ ሳትፈልጉ ቁሩ አይነን ነገር የሚመስል ሁኔታ ነው የታየበት። በሁለተኛው ቀን ግን ኡሁሩ ኬንያታ አልተነገረኝም ብለው ሲሉ ነገሮቹ ተደባብ ተመደነጋገር ላይ ተደረሰበት ሁኔታ ነው ያለው። ያን ተከትሎም የትግራይ ክልላዊ መንግስት ያወጣው መግለጫ cessation of hostility መጀመሪያ መደረግ አለበት፣ ተኩስ አቁም ስምምነት መስማማት አለብን፣ ከዛ በኋላ ወደ ድርድሩ ወደ ንግግሩ እንገባለን የሚለው ነገር እሱ ለኢትዮጵያ መንግስት የማይመች ነው። ባለፈውም ተስማምቶ በነገራችን ላይ ጅቡቲ ላይ የነበረው የመጨረሻው ስብሰባቸውና ውይይታቸው ድርድራቸው ላይ የኢትዮጵያ መንግስት cessation of hostilities ተቀብሏል። የኤርትራን ሰራዊት አስወጣለሁኝ ብሎ ተስማምቷል። የወልቃይትን ጉዳይ ወደ ነበረው ቦታ መልሳለሁ ብሎ ተስማምቷል። ችግር የመጣው ለመፈራረም እንግዲያው ወረቀት ይስፈር እና ይሄን ፈራረም ሲባል ወረቀቱ ሊፈረም ሲመጣ ጥሎ መሄድ ነው። ከተላልቅ ባለ ስልጣኖች ጋራ ተነጋግረን መተን ፈረማለን ብለው እና ቶሬድዋን ሄዱ። አልተመለሱም። ጦርነቱ እንደቀጠለ ቀጠለ ማለት ነው። አሁን በሲስፋየር እና ወይንም ተኩስ አቁም እና cessation of hostility ባህል ያሉት ልዩነቶች ለብዙዎቻችሁ የማደናገሪያ ሁኔታዎች ያሉበት ይመስላል። እሱን እንደው ለማስተካከል እና ግንዛቤ እንዲኖር ለማድረግ ያህል cessation of hostility በቃ አሁን ጦርነት ይቆማል፣ ተኩስ ይቆማል፣ ጦርነት ተኩስ ይቆማል፣ ተኩስ ይቆምና ከዛ በኋላ ያሉት አጀንዳዎች የሚቀረጹበትና በምን በምን እናገራለን፣ ምን ምን እናገኛለን፣ ምን ምን እናጣለን የሚለውን ነገር መጀመሪያ እቅድ እና ፕላን አድርገው ወደ ድርድር የሚገቡበት ተኩሱ የሚቆምበት የጥይት ድምጽ የማይሰማበት ነው። እንትን የለውም ማነው ስሙ በማንኛውም ጊዜ ሊወድቅ ሊሳብ የሚችል ሊወድቅ የሚችል ነገር ነው። የተኩስ አቁም ስምምነት ወይንም ሲስፋየር የሚባለው ግን አንዴ ከተፈራረም ያን ሲስፋየር ከተፈራረመ በኋላ ወደ ድርድር ይገባል። ወደ ድርድር በሚገባበት ጊዜ ተደራዳሪዎች በአንደኛውም ይሁን በሌላ መልኩ ተደራዳሪዎች ስብሰባ ላይ ተቀምጠው አልተስማማንም ይሄን ነገር ብለው ጥሮ ቢወጡ ጦርነት አትገባ አይገባም ያ ስምምነት ስላለ ማለት ነው። ይሄ እስከገባኝ ጊዜ ድረስ ልዩነቱ እና የኢትዮጵያ መንግስት ያንን ይፈልጋል። ምክንያቱም የኢትዮጵያ መንግስት መዋጋት አይፈልግም። የሚፈልገው የከበባውን የሚያቆይበትን ጊዜ ዘዴ ነው። አንደኛውና ትልቁ ከበባው የሚቆይበት ዘዴ ቢኖር ምንድነው? የተኩስ አቁም ስምምነት ላይ መድረስ ነው። ስለዚህ ድርድር ይጀምራል። በየምክንያቱ ስብሰባው ድርድሩ ይቋረጣል። ለሚቀጥለው ሳምንት ወይ ለሚቀጥለው ወር ወይ ለሚቀጥለው ሁለት ወር ይባላል። እስከዛት ጊዜ ድረስ ግን ምንም አይነት አቅርቦት አይኖርም። ያ የኢትዮጵያ መንግስት የሚፈልገውና ሊያደርገው ያሰበው ነው። በትግራይ ክልላዊ መንግስት ግን ያ ተቀባይነት እንደሌለው ካንዴም ሁለትም ሶስት ጊዜ ተደጋግሞ ተነግሯል። ባለፈው አርብ ለታ ጀነራል ጻድቃን ከሄሪቴጅ ፋውንዴሽን ጋራ ባደረጉት ውይይት ላይም ያቀረቡት ነገር ቢኖር አንዱና ዋንኛው cessation of hostility አድርጎ ሰላም ወደ ሰላም ንግባ የሚል ነው። ይሄንን ለምንድን ነው በመንግስት በኩል የማይፈልገው? ያው ቀደም ብዬ እንደነገርኳችሁ ጦርነት መዋጋት አይችል አልፈለገም። ምክንያቱም አልቻለም። የታስወሰን ኢትዮጵያ መከላከያ ሰራዊት ነገራችን ላይ ባለፈው ሳምንት ኢትዮጵያ ሰራዊት የለም ጀነራሎች ብቻ ኮርኔሎችም የሉም። በነገራችን ላይ ጀነራሎች ናቸው የተባለው ከጀነራሎቹም አንድ ሁለቱ ህይወታቸው አልፏል። ለማንኛቸውም ለምን እንደዚህ አልክ ብሎ አንድ ሶስት ቴክስቶች ልከውልኛል። አንድ ሁለት ሰዎች በአካል አውርተውኛል። ይሄን የኢትዮጵያ መከላከያ ሰራዊት የለም ያልኩት ዛሬ አይደለም ይዛ የለም ያልኩት የኢትዮጵያ መንግስት ሰራዊት ወይም የመከላከያ ሰራዊት ከመቀሌ ለቆ ከመውጣቱ በፊት ነው። በዚያን ጊዜ በነበሩ ውጊያዎች የቱን ይሃል ምን ይሃል የኢትዮጵያ ሰራዊት ሰዎች የኢትዮጵያ ሰራዊት ነው አካላት የጠቅላይ ሚኒስትር አብይ አህመድ እንዳስጨፈጨፋቸው እንዳስጨረሳቸው ሁላችንም የምናቀው ነው። በህይወት ያሉ ተወሰኑ ተማርከዋል ቆስለኞች አሉ ህይወታቸው ያለፈ ግን በብዛት አለ። ይሄ አሳዛኝም እንደ ኢትዮጵያ መናገር የማይቻል ነው ግን መናገር አለብን። እያደበሰበስን እየተቀመጥን ነው ነገሮች ላስተካክሉ ይችላሉት። እንደ ምሳሌ ላምጣላችሁ ኢትዮጵያ ሰራዊት የለም በየሰል እንደ ምሳሌ በዚህ ለማስረዳት ይሆነ አንድ ሀብታም ሰው ቼኪንግ አካውንት አለው ሴቪንግ አካውንት አለው በሆነም ባልሆነም ምክንያት ብቻ ምክንያት በመፍጠር ከሂሳቡ ከቼኪንግ አካውንቱ 10 ብር 20 ብር 100 ብር 1000 ብር እያለ ብቻ በገድለኝነት በቃ ምን ነጋገኛለሁ በሚል መንፈስ ሄዶ የቼኪንግ አካውንት ብር ሲያልቅ ወዴት ነው የሚሄደው? ወደ ሴቪንግ ቡክ ነው የሚሄደው። ወደ ሴቪንግ ሲሄድ ከዛች ሲቀነጥብ እሱም ሲያልቅበት ምንድን ነው የሚሆነው? ብድር ውስጥ ነው የሚገባው። ኢትዮጵያ መከላከያ ሰራዊት የአብይ ጠቅላይ ሚኒስትር አብይ መንግስት እያደረጉ ያሉት ይህንን ነው። የተቀመጠውን ጥሩን ሰራዊት አፍርሰው የኢሳያስ አፈወርቄን ሐሳብ እና ፍላጎት ለማርካት የኢትዮጵያን ሰራዊት ጋርጠው አስፈጁት። ደግሞ ከፊት የኢትዮጵያ ሰራዊት ከኋላ የኤርትራ ሰራዊት ሆኖ እንዳይሸሽ እንዳይፈገፍግ እንኳን ከኋላ እየተገደለ ነው ያለቀው የኢትዮጵያ ሰራዊት። ያንንም ያን የተደረገው የዛሬ አመት አሁንም እየተደረገ ያለው በዛ ምክንያት ነው። ከዛ ምንድነው የሆነው? ያ ሰለቀ ስላልነበረ ወደ አማክልዝ በሚገባበት ጊዜ ልመና ነው የተከደው። ወዴት ነው ልመና የተከደው? የአማራ ገበሬ የአማራ ፋኖ የሚሏቸው ማጭድም አካፋም ዶማም ማማሲያም ማንኪያም ይዛችሁ ሁጡና ሀገር አቆሙ ሀገር ጠብቁ ብለው ነው ያሰጧቸው። ያ እንግዲህ የቼኪንግ አካውንት ብሩ አልቆ ወዴት ነው ሄደው? ወደ ልመናና ወደ ሴቪንግ ከዛ ወደ ልመና ሰው ብድር ውስጥ ነው የገባው። በዛ ምክንያት ነውና ይሄ የተደረገበት ነው። ይሄ በዚህ ምክንያት ከገባችሁ ካልገባችሁ ግን ምንም ላረጋው አልችልም። የሆነንም ብንመለከት የነበረ ይዞ ለጦርነት ተዘጋጅቶ ወታደር ትግራይ ውስጥ ደክሟል ህዝቡ ተዳክሟል ምንም ሊያረጋ አይችልም የሚል መንፈስ የተቀላቀለበት ጦርነት እየተካሄደ ያለው ማን ጀመረው ማን አልጀመረው የሚባለው ነገር ለማውራትም አልፈልግም። ምክንያቱም ጦርነቱ እንዳለ ነው። ረፍት አደረጉ ብትሉኝ ይቀልኛል እንጂ ማን ጀመረው ያሁኑን ማን ቀጠለው ያኛውን የሚባለው ነገር ላይ ባንገባ ይሻላል። የትም የሚያመጣው ነገር የለም። ያንደኛው ብቻ ፍላጎት ቢሆን ኖሮ ጦርነቱ የማይፈልገው ሰው ሸሽቶ ሊወጣ ይችል ነበር። ያንድ ሰው ወገን ብቻ ቢሆን ኖሮ ፍላጎቱ ልክ የትግራይ ሰራዊት አማራ ክልል መዋጋት አልፈልግም ከአማራ ገበሬ ጋራ ከአማራ ህዝብ ጋራ የምንፈልገው ካብይ ጋር ብቻ ነው ብሎ ሲናገሩ መስማት ነበረብን። አልሰማንም። እልቂቱ የባሰን የመጣው ህይወት እንደዚሁ እንደ ቀልድ ያለፈን ያለው። ለማንኛቸውም አሁንም በዓለም ላይ ተደርጎ የማይታወቅ ታይቶ ያልታወቀ አንድ መንግስት የራሱን ህዝብ ለመውጋት የጎረቤት ሀገር ሄዶ ከጎረቤት አገር መሬት ላይ ተነስቶ የጎረቤት ሀገርን ወታደር ይዞ መጥቶ የራሱን ህዝብ የሚጫፈጭፍ የሚገል ማንም ሀገር አልታየም በዓለም ላይ። የመጀመሪያው ሰው ቢኖር የጠቅላይ ሚኒስትር አብይ መንግስት ነው። ጠቅላይ ሚኒስትሩ ለምን ይህን ያደርጋሉ? ቂመኛ ስለሆኑ ነው። ብልጽግናን ተሳትፎ ቢሆን ኖሮ ሁሉም ባይሆን ግማሽ እንኳን የወያኔ ድርጅት አባላት
ግማሽ እንኳን ከብልጽግና ጋር ገብቶ ቢሆን ኖሮና ብልጽግናን ተቀብሎ ቢሆን ኖሮ ይሄ ሁሉ መከራና ጦርነት አይካሄድባቸውም ነበር ብለው ፓርላማ ወጥተው የተናገሩት። ማንንም የተናገረ የለም፣ ማንንም ያለ የለም። ጠቅላይ ሚኒስትሩ ራሳቸው በገዛፋቸው ወጥተው የተናገሩት ነው። ይሄ ምን እንደሚያሳየው ቂምን እኔ ብቻን ለኔ ብቻ ተገዙ እኔ ያልኩትን ብቻ ስሙ የሚል ነው። ያ ደግሞ ትግራይ ህዝብ ላይ አይሰራም። ሌላው ላይ ሰርቷል፣ ተንበርካኪ ሆኗል፣ እንደውም ተሸካሚ ሆኖ አገልጋይ ሆነበት ወታ ነው ያለው። ትግራይ ክልል ያልሰራም። የትግራይ ወገኖቻችን በየቀኑ እየሞቱ እየተገደሉ ናቸው። የሚያሳፍረው መንግስት ሆኖ ያንን ጥፋት ሲያጠፋ ተው የሚለው ሰው አለ መኖሩ። ተው አለ የሚለው ሰው አለ መኖሩ ሳይሆን በርታልን፣ አሜሪካን ሀገር አውሮፓ ሀገር ተቀምጦ በርታልን የኔ ጌታ፣ በርታልን አብይ፣ በርታልን የኛ ቆንጆ እየተባለ የሚዘፈንበትና የሚሰለቅበት ጊዜ ደርሰናል። ይሄ አሳፋሪ ነው። ምን አይነት ኢትዮጵያ ልናመጣ እንደምንፈልግ፣ ምን አይነት ኢትዮጵያ እንደሚኖረን እኔ አይገባኝም። የሚገባችሁ ካለ አስረዱኝ። ለመማር ሁሉ ጊዜ ምንም ወደ ኋላ የምልበት የለም። በአሁኑ ሰዓት የኤርትራ ሰራዊት ባለፈው 3 ቀን አስመራ ያሉ ተቀማጭ የነበሩ ከተማ ውስጥ የነበሩ ወጣቶችን በሙሉ ሰብስቦ በመኪና እየጫነ ወደ ድንበር እያስኬደ ነው፣ እያስጠጋ ነው። በአማራ ክልል እና በደቡብ የኢትዮጵያ መንግስት ልጆች ትምህርት ቤት ቁጭ ብለው እያሉ ወይንም ደግሞ መንደር ላይ ሲጫወቱ እያፈሰ ወደ ጦር ሜዳ እያሰለጠነ ነው ያለው። ለስልጠና እየተባለ አንድ ወርም ሳይሆን ጦር ሜዳ እየሄዱ ነው ያሉት። ይሄ አሳፋሪ ነው። ይሄንን ማንም እየተመለከተለው እኛ እየተመለከትን ያለነው ተመልክተን ምን እያደረግን ነው? ዝም ብለን ህወሓት እስከጠፋ ጊዜ ድረስ ምንም ነገር ይሁን የሚለው ነው። ወደ ድርድሩ ወደኋላ እንመለስና ድርድሩ እንዲሆን የሚፈልግ አካል ያለ አይመስለኝ። በተለይ በኢትዮጵያ መንግስት ያለው ሐሳብና ዓላማ እኔ እስከገባኝ ጊዜ ድረስ ጦርነት መዋጋት አይፈልጉም። ጦርነት እንዲቆም ይፈልጋሉ። ጦርነት እስከ ቆመ ጊዜ ድረስ በሚፈልጉት መልኩ የኦባሳንጆን ምክር የተቀበሉም ይመስላል። ባያፍራን እንደዛ ነው አድርጎ የነበረው። ኮሎኔል ነው ሻለቃ በነበሩበት ጊዜ ኦባሳንጆ የናይጄሪያን ጦር በነበሩበት ሰዓት ማለት ነው። ስለዚህ ያንን ያ እንግዲህ 3 ዓመት ነው የቆየው። በ3 ዓመት ውስጥ እርግጥ ባያፍራ የነበረው ጥያቄ ወደቀ። በዙሪያው ግን የነበረው ከበባ አሁን የአብይ የጠቅላይ ሚኒስትር አብይ መንግስት ማድረግ በሚፈልገው ደረጃ እንዲደረግለት ነው። ማሸነፍ እንደማይችሉ ያውቃሉ። የኢትዮጵያ መንግስት ማሸነፍ እንደማይችል ያውቃል። ስለዚህ የኤርትራ ጥገኛን በኤርትራ ጦር መሪነት አሁን ትልቅ ጦርነት እየተካሄደ ነው ያለው። ከሰሞኑ በአፋር በኩል የተሞከረው ሙከራ፣ በኤርትራኖች በኩል የተሞከረው ሙከራ አልተሳካም። የኤርትራ ልጆች እንዳይሆኑ ሆነዋል። ለመናገር በሚቀፍበት ሁኔታ ነው። አሁን እሱ ቀርቶ በራማ በኩል ወደ አክሱም ጉዞ ተጀምሯል። ሽሬ አካባቢ ወደ 20 ኪሎ ሜትር አካባቢ ርቀት ላይ የኤርትራ የኢትዮጵያና የአማራ ክልል ሰራዊቶች እንደተሰማሩና እንደተጠጉ እየተነገረ ነው። ሽሬ እንደ ስላሴ በአውሮፕላን ዛሬ ተመቷል። ትላንት ከትላንት ወዲያ የወታደር አቅም ስለሌለ በጦር አውሮፕላን በመምታት ማዳከም ላይ ናቸው ያሉት። ይሳካላቸዋል አይሳካላቸውም እሱ ነገ ተነገ ወዲያ በሚቀጥለው ሳምንት የምናይሆናል። ለማንኛቸውም ግን የጦር ሰራዊቱን የኢትዮጵያን የጦር የሚመራው የዛሬ 20 ዓመት የተሸነፈው የኤርትራ መንግስት ነው። የዛሬ 20 ዓመት ኩና አባባው ጫካ ለጫካ አባረው ገርፈው አሸንፈውታል የኤርትራን ጀነራሎች። አሁን ጀነራል አባባው ለነሱ አዳሪ ሆኖ አጎዳጅ ሆኖ አስመራ ቆጭሎ ኢትዮጵያን ልጆች የሚሞቱበትን መንገድ እያመቻቸ እየመራ ነው ያለው። አሳፋሪ አሳፋሪ ነው። እንደዚህ አይነቱ ነገር አሳፋሪ አሳፋሪ ተብሎ መነገር ያለበት ነገር ነው። ይህ በእንዲህ እንዳለ ነው እንግዲህ የጦርነቱ ሁኔታን አሁን በተለያየ መልኩ ምናየው ነው። ምን ያህል ይከዳል የታወቀ ነገር የለም። አዳርቀይ አካባቢ ጦርነቱ ጋር በቢልም እንደገና ተጀምሯል የሚላል ዛሬ የተሰማ ነገር አለ። በኤርትራ መሪነት አሁን የሽሬን ከተማ ለመያዝ ትልቅ ሙከራ እየተደረገ ነው። አውሮፕላን ድብደባውም እንደቀጠለ ነው ያለው። ይሄንን እንደ ኢትዮጵያዊ አቁሙ ማለት መቻል ያለብን እኛ ይመስለኛል። ውጭ ያለው ግን ምን ማድረግ የሚፈልጋል መሰለኝ ቁጭ ብሎ እየተመለከተ ነው። ሁልጊዜ እንደምናገረው ነገ ምን ኢትዮጵያ እንደሚያገኝ አላውቅም። እኔ እስከሚገባኝ ጊዜ ድረስ ከእንግዲህ በኋላ የትግራይ ህዝብ ኢትዮጵያ ይሆናል የሚል ግምትም የለኝም። ፍላጎቱ ምኞቱ ቢኖረኝም የትግራይ ህዝብ ኢትዮጵያዊ ሆኖ ይቀመጣል የሚል ግምት ግን የለኝም። ይቅርታ አድርጉልኝ። ምክንያቱም በኢትዮጵያ ደረጃ ስንመለከተው 70% የሚሆነው ወጣት ህዝብ ያለበት ነው። ይሄ ወጣት አክሱም ላይ እናቱ ስትደፈር እህቱ ስትደፈር ወንድሙ ከየቤቱ እየተለቀመ መንገድ ላይ ሲረሸን ያየ ወጣት ነው። አሁን የትግራይ ሰራዊት ወይንም ቲዲኤፍ ሆኖ የተቀመጠ የመጣው ይሄ የማይረሳ ቁስል ያለበት ነው። ልርሳው ቢባል እንኳን እንደ ድሮ በቃላት በወረቀት ሳይሆን አሁን በቪዲዮ በምስል ያለ ነገር ነው። ይሄን ያየ ወጣት ኢትዮጵያን እንዴት አላውቃትም ከመለት ባሻገር ኢትዮጵያ ከሌላው ሀገር ሆናለ ብሎ ይቀመጣል የሚል ግምት የለኝም። የኔ ምኞቴ ግን እንዲሆኑ ነው። ካልሆነ ደግሞ የራሳችን ጥፋት ነው። የለመነው ልመና ጥሩ ሰይጣን ይዞልን መጣ። አብይ የሚባል ሰው ያንን ሰይጣን እንግዲህ ተቀብለን መኖር ነው። የሚያሳዝነው ትግራይ ብቻ አይደለም እየሞተ ያለው፣ ኦሮሞም አማራው በተለይ ደግሞ እየሞተ ነው። አማራው የሞተ ግን የአማራ ልሂቃኖች ደግሞ የአብይ አንድ ቁጥር ቃጭሎችና አንድ ቁጥር ደጋፊዎች ናቸው። አሳፋሪዎች ናቸው። ከአሳፋሪም አሳፋሪ ማለት ነው። የኢትዮጵያ መንግስት በጦርነት ብቻ ሳይሆን በዲፕሎማሲም ችግር እየፈጠረ ያለበት ነው። አስቂኙ ግን ለተረባም ይሁን ከልቡም ይሁን ካንገትም ይሁን ካንጀት የሚባል ነገር አለ። የኬንያው ፕሬዝዳንት አብይን በጣም ትልቅ አርጎ አሞግሷል። አብይ የተሞገሰበትን ይሃል በሞኝነት ነኝ ብሎ ጠቅላይ ሚኒስትሩ አምኖ ሌላ ጣጣ ውስጥ እንዳይገባ ጸልዩለት። ምክንያቱም እናቴ በሰባት አመቴ ንጉስ ሆናለች ብላልኛለች ብሎ የዘመረ አሁን ያለበትን የሰዎችን ሞት ከሞት የማይቆጠር በጠንቋይና በጥንቆላና በዚህ በነብይነን በሚሉ ሰዎች እየተመራ ሌሎች ጋኔኖች ደግሞ አሉ። ዋሽንግተን አካባቢ ያሉ ሰዎች በነሱ እየተመራ ይኖር በነገራች እና የኬንያው ፕሬዝዳንት እንደዛ አድርጎ ያሰልቆ የተናገረበት አለ። ለማንኛቸውም የአውሮፓ ፓርላማ ኢትዮጵያን በተመለከተ ያሳልፋቸው ነገሮች አሉ። አስቸኳይ ተኩስ አቁም እንዲደረግ፣ የሰብአዊ እርዳታ ተደራሽ እንዲሆን፣ የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ፣ ረሃብን እንደ ጦር መሳሪያ መጠቀም እንደሚያሳስበው ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ደግሞ ኢትዮጵያ የሰብአዊ መብት ምርመራ የባለሙያዎች ኮሚሽኑን የስራ ጊዜ በሚያራዝም ውሳኔ አሳልፏል። ይሄ ትልቅ ክስረት ብቻ ሳይሆን ሌላው አውሮፓን ህብረት ላይ ያለው ኮንስቲቱሽናል ኦርደር ይላል። ህገ መንግስቱን የተከተለ ስምምነትና ሰላም ይምጣ ነው የሚለው ምን ማለት ነው? የኤርትራ ሰራዊት ከሀገር ወጥቶ የአማራ ልዩ ኃይል ከወልቃይት ጠገኔ ይውጣ ነው። እኔ አይደለም ያልኩት የአውሮፓውኖች ናቸው ያሉት። ህገ መንግስቱ ይከበር ማለት ነው። ይሄ ደግሞ ቁጭ ብለን ስንመለከተው ጠቅላይ ሚኒስትሩ ትላንትና ያወጡት መግለጫ በደንበኛ እንትን ያደርጋል ከሱ ጋር ይመሳሰል። ህግና ህገ መንግስትን መሰረት አድርገን ነው እኛም እንከላጋር ምን መራው ብለው የትግራይ መንግስት የትግራይ ክልላዊ መንግስት የትግራይ ውጭ ጉዳይ ግንኙነት የሚባል ነገር መጥፋት አለበት ከዛሬ ጀምሮ መነገር የለበትም ምክንያቱም ህገ መንግስትን እናስከብርኛልና ህገ መንግስት ብለው ስላሉ በአንድ መልኩ ስም ሰጣቸው አትጥሩ። እንግዲህ በነገራችን ላይ የትግራይ ህዋሃትን አሽብርተኛ ተብሎ ተፈረጃል። የተፈረጀው አሁን እንደገና ደግሞ አማጺ ከአማጺ ጋር ነው የሚለው። የወይዘሪት ብርቱካንን የመጨረሻውን ደብዳቤ ብንመለከት ጠቅላይ ሚኒስትር አብይ ህገ ወጥ በሆነ መልኩ ስልጣን ላይ ተቀመጠ ነው። ሌላ ሩቅሳን ነው ያጠፋችሁ ጥፋት እንደተጠበቀ ሆኖ ለማረም እንኳን ባትፈልግም በአሁኑ ሰዓት ለማረም ባትፈልግም ብርቱካን መደቅሳ ጠቅላይ ሚኒስትሩ የተመረጠበት ህገ ወጥ በሆነ መልኩ ነው ያስተካክል ብላ ደብዳቤ ጽፋለች። ስለዚህ ምርጫ ተመርጬ የሚባለው ነገር እሱ ራሱ አቅራቢ ሆኖ ራሱ መራጭ ሆኖ ራሱ ተመራጭ ሆኖ የተመረጠ ብልጽግና ፓርቲ ነው ያለው። ሌላ ወዲያ ወዲህ የሚባል ነገር የለም። በአጠቃላይ አማራ ክልል 9.8 ሚሊዮን ህዝብ ነው የተሳተፈው ምርጫ ላይ የተባለው ከዛ ሁሉ መራጭ ህዝብ ማለት ነው። ኦሮሚያ ክልል ምንም የተሳተፈ ሰው የለም። ፓርቲ አልነበረማ። የተወዳዳሪ ተፎካካሪ ፓርቲዎችም አልነበሩም። ስለዚህ ህገ ወጥ በሆነ መልኩ ነው። ትግራይ ውስጥ ስንገባ ግን የትግራይ ክልላዊ መንግስት ጠቅላይ ሚኒስትሩ በጠቀሱት ህገ መንግስት መሰረት ስንሄድ አምስቱን አመት ተጠብቆ በደንበኛ 2.7 ሚሊዮን ህዝብ በላይ ተሳትፎበት ወያኔ ወይንም ህወሓት የትግራይ ክልል እንዲመራ መርጦታል። የትግራይ ክልላዊ መንግስት ነው የሚባለው ምክንያቱም በምርጫ የመጣ ነው። ፓርላማ የኢትዮጵያ ፓርላማ ህገ ወጥ ነው ሲፈጠርም አፈጣጠሩም እድሜና ጤና ለወይዘሮ ማዓዛ አሸናፊ ይስጥልን ይያልን ቡራኬ እየሰጠን ግን ህገ ወጥ ነው። መራዘሙ ራሱ ህገ ወጥ ነው። መታሰቡ ራሱ ህገ ወጥ ነው። አብይ አህመድ ሌሎች ሀገሮች አሁን የአፍሪካ ሀገራት ብዙ ጊዜ እንትን የሚያደርጉት ከአውሮፓኖችና ከአሜሪካኖች የሚጣሉት ብድግ ይሉና ከመሬት ተነስተው የምርጫ ጊዜን አራዝም ያለውን ስልጣንም ቆይበት ነን። አብይ ትንሽ ለወጥ ባለ መልኩ ወይዘሮ ማዛን ተጠቅሞ ህገ መንግስት ኮሚሽን አጣሪ ኮሚቴ አቋቁሞ በዛው ላይ ኮቪድን ሰበብ አድርጎ በምርጫ ወዲያ አድርጎ አምስት አመቱ ላልተወሰነ እድሜ የስራ ጊዜውን አራዘመ። ህገ ወጥ ነበር። እንደው ጥሩሱም ህገ ነው እንብለን ብንቀበል ብልጽግና ፓርቲ ሲጀመር ምርጫ ላይ መሳተፍ ያልነበረበት ፓርቲ ነው። ምክንያቱም በምርጫ ህግ መሰረት አጀንዳ ቀርጾ ፕሮግራም አውጥቶ አባላት ሰብስቦ ጉባኤ አካሂዶ ፕሬዝዳንቱን ምክትል ፕሬዝዳንቱን ማዕከላዊ ኮሚቴ ቁጥጥር ኮሚቴ ያልመረጠ ዝም ብሎ በአይነ ጭፍን ወይዘሪት ብርቱካን በፈቀደችው በባረከችው መሰረት ሄዶ ምርጫው ሲሳተፈና ምርጫ አሸነፈ ሊተቀመጠ ነው። ስለዚህ ህገ ወጥነት ከመጣ የህገ ጉዳይና የህገ ወጥነት ጉዳይ ከተመለከተ ከትግራይ ክልላዊ መንግስት የበለጠ የጠቅላይ ሚኒስትሩ አብይ ብልጽግና ፓርቲ ህገ ወጥ እና በህገ ወጥ መንገድ ስልጣን ላይ ተቀመጠ ነው። እና ይሄን ያነሳውት እንደው የአውሮፓ ህብረት ያንንም ስለጠየቀን ስለተናገረ ነውና እነዚህ ነገሮች አሉበት። እሱ ብቻ ሳይሆን የዓለም አቀፍ የፍርድ ቤት አባል እንድትሆንም ኢትዮጵያን ጠይቋል። የመጠየቅ መብት አለው የለውም? ትንሽ እሱ ላይ እንኳን መስመር ሰዓት ይመስለኛል መፈረም አለባት የሚል ነገር አለና አስገዳጅ መሆን አይችልም ማለት ሌላው በሰባዊ መብት ላይ በሰባዊ ችግር ላይ ተፈጠረው ነገር እናወራ ቢወራሽ የተሻለ ይመስለኛል በወለጋ አካባቢ ማንነት መሰረት ያደረገ ግድያ በአማራ ብሔረተኞች ላይ የተመፈጸሙ እንደቀጠለ ነው የጃልማሮ እና የፈቃዱ አብዲሳ ቡድኖች ግንባር ፈጥረው ጭፍጨፋ ሊፈጽሙ ይችላሉ የሚል ስጋት አለ ጃልማሮ እዛ ውስጥ ያለውበትም ብሏል ፈቃዱ አብዲሳ የጠቅላይ ሚኒስትሩ አዲስ አሁን የተዋጊ ክንፍ ያለው በኦሮሚያ ክልል ያለው ናቸው እነዚህ ኃይሎች አማራዎችን በብዛት የሚኖርባቸውን 15 ወረዳዎች መከባቸው እየተነገረ ነው እና ወደ ሁለት ቀደም እየተናገርኩት ወደ 250 ሺህ የሚሆኑ የአማራ አባወራዎች አደጋ ላይ ናቸው ተውሏል ማን ያድናቸዋል አላህ ይጠብቃቸው ወይንም ደግሞ እግዚአብሔር ይጠብቃቸው ሌላ ማለት ምን ይችላል ነገር የለም አፍሪኮም የኢትዮጵያ ተቃግሮት በይፋ ጀምሯል ያንን ለማስጀመር ነው የኬንያው ፕሬዚደንት አዲስ አበባ የመጡት ሞኞች አትሆኑ ወይንም ደግሞ አብይን ፈልግ አይደለም ኡሁሩ ኬንያ ሀገራ ጭቅጭቅ በነበረበት ጊዜ ጠቅላይ ሚኒስትር አብይ የአፍሪኮም የመጀመሪያው ተግባር ሲታቀድና አዲስ አበባ ሲጀመር ኡሁሩ ኬንያ ተመተው የፊርማ ስነ ስርዓቱን አይተዋል። በቀደምታም አፍሪኮም አዲስ ስራውን በይፋ ሲጀምር አዲስ አበባ ላይ የኬንያው ፕሬዝዳንት መተው ተሳትፈዋል። ያ ማለት አብይን ወደርኳል በእግረ መንገዳቸው ካንጀትም ቢሆን ካንገት ባልታወቀ መልኩ አብይን ከፍ በሚል ሁኔታ መርቀው ትልቅ አርገውታል ለምን እዛ ድረስ እንደሄዱ አላውቅም እሱ እንግዲህ ሰውየው የፕሬዝዳንቱ ሁኔታ ነው ለማንኛቸውም አፍሪኮም 35 በመቶ ድርሻ አለው የኬንያ መንግስት የተያዘ ነው ኢትዮጵያ የኤቲኤም የገንዘብ የኤምፒዛ ፒሳ ኤምፒሳ የገንዘብ ዝውውር አገልግሎትን ይጀምራል በሚቀጥሉ 3 አመት ውስጥ ወደ 30 40 በመቶ አገልግሎቱን ያጠናቀቀ ይሸፍናል የሚል ትልቅ እንተንታት ተጥሎበታል ለማንኛቸውም ይሄ ነው የኢትዮጵያ ኢኮኖሚ በጣም ከመወደቁ የተነሳ 1 ብር በ1 ዶላር በ115 ብር 10 ብር እየተሸጠ ነው የኢትዮጵያ መንግስት በድንጋጤ አሁን ሌላ አዲስ ህግ አውጥቷል በባንክ በኩል እና 300 ሰዎች የሚሆን ይያሉ ግለሰቦች ይያሉ ገንዘብ የሚያወዛዝሩ የሚያዘዋውሩ ብሏል ባለፈው ሳምንት 5 ድርጅቶች ናቸው ገንዘብ የሚያዘዋውሩት ብሎ ስም ጠርቷል ሬድሲ አዶሊስ ሰላም እና እነዚህ አራቱ ከአምስቱ አራቱ ድርጅቶች የኤርትራ የሻቢያ ድርጅት አባሎች ሳይሆን የሻቢያ የገንዘብ ማሰባሰቢያ ከድሮ ከደርግ ጊዜ ጀምሮ የነበሩ ናቸው እነዚህ ናቸው አዲስ አበባ ውስጥ ቆጭ ብለው ገንዘብ ይዘረዘራሉ ብሎ የኢትዮጵያ መንግስት ያወጣው ባለፈው ሳምንት ድርጅቶቹን አንዳንድ የዋህ ኢትዮጵያኖች እንደው ነጋዴው ከመንግስት ከዚህ ጋር ተስማምቶ ከዛ ጋር ተስማምቶ አይደለም የኤርትራ መንግስት የተከፈለውን ብር በዶላር ለመመንዘር ያደረገበት ጥረት ነው የኢትዮጵያ መንግስት ለኤርትራ መንግስት የከፈለው ብር አለ እንደ መርሰነሪ ቀጠረው አለ የተከፈለ ክፍያ አለ ያን ወደ ዶላር መቀየር አለባቸው ስለዚህ ሰርቶ ያመጡት ሳይሆን መዝሩ ያመጡት ከመሆኑ የተነሳ እሱን ያለው ይህ በእንዲህ እንዳለ አሜሪካን ሀገር ሚድተርም ኤሌክሽን አለ አሁን በሚቀጥለው ወር ይካሄዳል ሚድተርም ኤሌክሽን ገቨርነርስ አገረ ገዢዎች ሴኔተሮች እና ኮንግረሶች የሚመረጡበት ጊዜ ነው የፕሬዚደንቱ ምርጫ ሁለት አመት ይቀራዋል እኛ ኢትዮጵያኖች አሜሪካን ዜግነት ይወሰደን በተለያየ መልኩ በጓደኝነትም በፍላጎትም ወይንም ደግሞ ከእንደ አሜሪካን ዜጋ ጥቅም እናገኝባቸዋለን በምንለው ሁኔታ እየተነተን እየዘረዘረን ሰዎችን መርጠናል ከዚህ በፊትም አሁንም ለመምረጥ እየተዘጋጀን ነው ኢትዮጵያውያኖች እና ኤርትራውኖች አንደኛውን ሴኔተር እኔ ከሌ ምረጡ አለለም politics is local ለኔ ሃርሻ ዎከር ምን ያስገኝልኛል በመርጠው ሴኔተር ገብቶ ሴኔት ሆኖ ምን ያመጣልኝ ይችላል እንደ አሜሪካ ዜጋ ምን ያመጣልኛል ነው ሬቨረንዱም ምን ያመጣልኝ ይችላል ነው እንጂ ኢትዮጵያ እንደዚህ አረጋታል እንደዚህ ሊያደርጋት ይችላል አይችልም የሚጣጣው ስመጓት ማልፈልግም ምክንያቱም እነዚህ ሴኔተሮች እርግጥ ሊያድርጉ ይችላሉ ግን ዋናው የአሜሪካን መንግስት ነው ፎሪን ፖሊሲን የሚቀይሰው እነዚህ ሰባባሪዎችና ሐሳብ አቅራቢዎች ሊሆኑ ይችላሉ እርግጥ ለብዙ ለውጥ ሊያመጡ ይችላሉ ብዙ ሴኔተሮችና ኮንግረስ ከዚህ በፊት በኢህአዴግ መንግስት ጊዜ ብዙ ተሳትፎ አድርገው ብዙ ጽፋት ሊያጠፉ የሞከሩበት ጊዜም ነበር አልተሳካም አሁን ኤፓክ የሚባል አንድ የኢትዮጵያውን ስብስብ አለ ያ ስብስብ እንደሚገባኝ የአሜሪካን ፖለቲከኞችን ለኢትዮጵያ እንዲያግዙ የሚያግዙትን ለመርዳት እና ለማገዝ የሚል ነው እንደገባኝ እስከገባኝ ጊዜ ድረስ እስካዳመጥኳቸው ጊዜ ድረስ እኔ ኤፓክ ለኢትዮጵያ የሚያግዙትን ከሚሉ ይልቅ ለኢሳያስ አፈወርቂና ለአብይ አህመድ መንግስት መጠናከርና መፋፋት የምናግዝ ነው ብሎ ቢወጡ ደስ ይለኛል ስራቸው እሱ ስለሆነ ማለት ነው ሌላ ምንም ነገር የለም ይሄ ሁሉ ሰው ያለቀ የኢትዮጵያን መንግስት ማታገዝ አለበት ብለ ስትሉኝ ትንሽ ያሳፍራል በተለይ የተማሩት ሰዎች አሁን እዛው ውስጥ ያሉት ዶክተሮች ፕሮፌሰሮች በቃ የሌለ ማዕረግ ያልተሰጣቸው አሉም ምሁራን ናቸው በመሁርነታቸው ሁልጊዜ የምናገረው ነገር ቆራባቸው አሉኝ በእውቀታቸው ሲያስተምሩ መሆነ ሌክቸር በሚሰጡበት ጊዜ በማንኛውም ረገድ ብታመጡ ኢትዮጵያውያኖችን የሚደረስባቸው አሉም የኢትዮጵያ ፖለቲካ ሲመጣ ነው ግን ደንቆሮ የሚሆኑት ይቅርታ ለቃላቱ ደንቆሮ የሚለውን ነገር የተሳሳተ አመለካከት የሚኖራቸው አሁንም የተሳሳተ አመለካከት ነው ያላቸው እነዚህ ሰዎች የኢሳያስ አፈወርቂን መንግስት እድሜ የሚያራዝም እንጂ የኢትዮጵያኖችን የሚረዳ አይደለም ከሰሞኑ ብንመለከት እኔ ማአት ቪዲዮዎች አሉ አንዳንድ ጊዜ ይቀፈኛል ለመናገር ይሄን ያልሶ ሞተ ብዬ ለመናገርም የሚቀፍበት ደረጃ ደርሷል ይሄ ሁሉ ሰው ያለቀ ነው ጦርነቱ እንደቀጠለ ነው አገር እየወደመች ነው ያለችው አገር እንደ ሀገር ኢኮኖሚዋ እየወደመ ነው ይሄ በማንም መልኩ አይደለም የአሜሪካን ሴኔተር አላመጣውም የአሜሪካን ፕሬዚዳንት አላመጣውም ጠቅላይ ሚኒስትር አብይ ባለው ምን ጥላቻ ተኮር የሆነ ፖለቲካ ነው ይሄ ኢትዮጵያን የሚወድ ሳይሆን ኢትዮጵያን የጠላ ኢትዮጵያን ለማፍረስ የመጣ በልመና እኛ ለምነን ያመጣነው ጠቅላይ ሚኒስትር ነው ይሄ ነገር ትክክል አይደለም ከሌትን ከሊም ሌላ በጣም ከዚህ በፊት ማልናገረው ዛሬ መናገር ያለብኝ ነገር አለ እዚህ አትላንታ ውስጥ ኢትዮጵያውያን ሰልፍ ሲያደርጉ የሚወጡ ኤርትራውያን አሉ ጥሩ ነው አሁን ካንዴም ሁለት ጊዜ የማዳመጫቸው አንድ ወይዘሪት አሉ ሴት ወይዘሮ መቤት እዚህ አትላንታ ውስጥ ማለት ነው ሳቸው የሚሉት ከሊን ምረጡ ከሊን ደግፉ የሚል አጀንዳ ይዘው ነው የሚሄዱት ለኤርትራ መንግስት ነው የሚሰሩት ለኢትዮጵያ አይደለም ጥያቄ ያለኝ ይሄ ሁሉ ኤርትራ ይወጣት ጦርነት ላይ ሲማገድ ምን ያደረጉ ነው እርሶ 30 አመት ተሟግቶ ተጋድሎ ነፃ ይወጣው ኤርትራ ባለፈው 30 አመት ግን ከነፃነት በታች ሆኖ መኖር አቅቶት ሲሰደድና በየበረሃው አውሬ ሲበላው በየውቅያኖሱ አሳ ነባሪ ሲበላው ምን ያደረጉ ኖርሶ አሁን ለኢሳያስ መንግስት የሚጠቅም ሁኔታ መመቻቻት አለበት ብለው ሲናገሩ እስቲንገሩን ይሄ ሁሉ ወጣት ኤርትራዊ እንደዚሁ አሁን ከተላንት ወዲያ የኔዘርላንድ መንግስት ይወሰደው የሰዎችን አጓጓዥ በሰዎች ህይወት የሚቀልድ በሰዎች ህይወት የሚነግድ ሰውዬ ተይዞ ለኔዘርላንድ መንግስት ተሰጥቷል በሱ ምክንያት የሞቱ የተገደሉ የተደፈሩ ኩላሊታቸው ከራሳቸው ተወስዶ የተሸጡ ኤርትራውኖች ስለነሱ ምን ያደርጉ ነው ያሉት? እህቴ ሲንገሩን ወጥተው በየሬዲዮኑ ክሌን መረጡ ክሌን አትመረጡ የሚል የኢሳያስ አፈወርቂን እድሜ ከማራዘም በስተቀረ ያሉትን ደግሞ የኢትዮጵያ ጥላቻ ብቻ ሳይሆን በተለይ ደግሞ በትግራዊ ኢትዮጵያን ወገኖቻችን ላይ ያሉትን ጥላቻ ከመመንዘር ከማራገብ በስተቀረ ለኤርትራ ወጣት ምን እንደሚያደርጉት ይንገሩ ንገሯቸው ሲለ ለኤርትራኖች ወገኖቻችሁ ልጆቻችሁ ልጆ ለልጆች ያሉት እህቶች ታናናሾች ካል ያለውት ቢገምታሉ ስለነሱ ይንገሯቸው ይሄን ያደረኩት ለሚሞተው ኤርትራዊ ወጣት ለሞተው ለነጻነቱ ለሞተው ኤርትራዊ ሽማግሌ አባት አሁን ጦር ሄዶ እንዳይጋፈጥ ይሄን አድርጋለሁ ብሎ ሲንገሩ ያደረጉ ያሉት ግን የራሱን ህዝብ እየገደሉ ያስገደሉ ያዋረዱ ያሉ ነውት። ስለዚህ ያቁሙ የራሱ ጉዳይ ስለ ኤርትራ የሚያረጉት ነገር ምንም ችግር የለኝም። ከኢትዮጵያ ጋር ግን ተንጥላጥለው ኢትዮጵያን ወገኔን የሆነውን የትግራይን ህዝብን የሚወዳ እስካመጡ ጊዜ ድረስ ግን በምንም አይነት መልኩ ዝም ብያልቀመጥም። እስከዛሬ ድረስ ስለ ኤርትራ ያገባኝ አሁንም አያገባኝም ግን ኢትዮጵያን የሚወዳ ነገር እያደረጉ ስለሆነ ኢትዮጵያ የምትጎዳበትን ነገር ያለችውም ኢትዮጵያ ብትሆን የምትጎዳበትን ነገር ማየት አልፈልግም። ወገኖቼ በየቀኑ ሲደፈሩ ሲገደሉ ማየት አልፈልግም። በርንዶርስ እርስ በርሶና እርሶን በመሰሉ ኤርትራውያንን በሚሉ ሰዎች ለምናልባት ለኤርትራህን በማድረጎ ለኤርትራ ጥሩ በጓስብ ያለው ብሎ ይሆናል። ጥሩ ነው ምንም ችግር የለኝም። ጥሩ ማሰብ ጥሩ ነው ግን በዛ ሰበብ ግን ኢትዮጵያ ወገኖቻችን ግን አትክደሉብን አትጉዱብን የኤርትራ የኢሳያስ አፈወርቂ አፈቀላጤ አትሁኑብን ሌላ ምንም ነገር የለም። ይሄ እስከቀጠለ ጊዜ ድረስ እናገራለሁ መናገሬን የሚያቆመኝ የለም። ምክንያቱም ትክክል ስላልሆነ ነው። በምንም አይነት መልኩ ትክክል አይደለም። የኤርትራ ልጆች ሞተዋል። የኤርትራ ልጆች ተጎድተዋል። የኤርትራ ልጆች ተሰደዋል። የሚናገርላቸው የለም። ምክንያቱም ሲሞቱ እንኳን እዚህ ኮናንተ እኮ ስትሞቱ 2% 2% ካልከፈላችሁ እኮ ኤርትራ እንኳን ሄዳችሁ መቀበር አትችሉም። እንደዚህ ያመጣውን መንግስቱን እንደገፈ የምትሉት መደገፋችሁ ምንም ችግር የለኝም። ኤርትራውን ለኤርትራ መደጋገፍ አለበት። ግን ያ ድጋፍ የሚያመጣው ቀውስ ግን ለኢትዮጵያውኖች ተርፏል፣ ለኢትዮጵያ ወገኖች ተርፏል። ያ መቆም አለበት። ይሄን ካልኩኝ በኋላ ግን የኢትዮጵያ ወገኖችን እናገራለሁ። የኤፓክነን አፓክነን ምናምን ይያላችሁ የምትጮሁ እብዶች የእብድ ስብስቦች አቆሙ። እቺ ነገር ታልፋለች። ጦርነቱ ይቆማል እኮ። ጦርነቱ መቆም አይቀርም። ዘላለማዊ ነገር አይደለም። ጦርነቱ ይቆማል። ሲቆሙ ጠረጴዛ ላይ ነው መጨረሻ ላይ የሚቀመጡ። ማናሸነፈ ምንም እንትን የለውም። ይቀመጥም። ኦኬ። ይቻላል ምንም ችግር የለም። ሄሎ አስገባችሁ? ሄሎ ሰው የለም ተው። እና ኤፓክ ላይ ሆናችሁ የምታወሩ ሰዎች፣ ስለ ኤፓክ የምትነግሩን ሰዎች፣ ከሌም ምረጡ ከሌና አትምረጡ የምትሉ ሰዎች፣ ኢትዮጵያ ወገናችን እያለቀ ነው። ለአንድ ግለሰብ ስልጣን እየተባለ የሚደረገው አካሄድ መቆም አለበት። ቢያንስ ዝም በሉ። ጦርነት ትክክል አይደለም ብላችሁ አውግዙ። ጦርነቱን ወያኔን የጀመረው ከበደን የጀመረው ማንም ጀመረው ኢትዮጵያዊን እያለቀለው። የሚያሳዝነው በወለጋ አካባቢ፣ በቤኒሻንጉል አካባቢ፣ በየቦታ ያለው አካባቢዎች የሚሞቱትን ኢትዮጵያኖች ዞር ብላችሁ ለማየት አለመሞከራችሁ ነው የሚያሳዝነው። አንዱ ትልቁ በጣም የሚያሳፍረው እና የሚያሳዝነው ለምንድን ነው ይሄ የሚደረገው? ለምን? ምን አጠፋ ይሄ ሰው? ይሄ ህዝብ እኮ እንደማንኛውም ህዝብ መኖር የሚፈልግ ነው። ምንድን ነው ኃጢአቱ? ንገሩን። ኃጢአቱን የላችሁም፣ የምትነግሩንም ነገር የለም፣ የምንነገር ነገር የለም። እና በተቻለ መጠን ያላችሁን ሐሳባችሁን ኢትዮጵያን በማይጎዳ መልኩ፣ ኢትዮጵያ ህይወት በሚተርፍበት መልኩ፣ ኢትዮጵያ ኢኮኖሚ በሚንቀሳቀስበት መልኩ ብታደርጉት ጥሩ ነው። አሁን ባለው ሂደት ግን እየተደረገ ያለው የአብይን መንግስት ከመደገፍ በስተቀር ሌላ ነገር የለውም። ሸኔ ነው አማሮችን የገደሉት ኢትዮጵያ መንግስት ቢናደርግ ምን እንደምታወሩት። ኢትዮጵያ መንግስት እኮ ኃላፊነት አለበት ህዝቡን ለመጠበቅ አለበት። ይሄን ማትመለከቱ ከሆነ ካልታያችሁ ግን በሚያሳፍር ሁኔታ የመጨረሻውም የመጀመሪያውም በዓለም ላይ ተጠያቂ የራሱን ህዝብ የጎረቤት ሀገር ያ የጎረቤት ሀገር ደግሞ ያቺ ሀገር እንድትፈርስ የሚፈልግ ሀገር መንግስት ጋር ተባባሪ ሆኖ የራሱን ህዝብ ሲጨፈጭፍ ሲጨርስ ከመመልከት በላይ የሚያሳዝን ነገር የለም። ወደ ውይይቱ እንመለስና ውይይቱ ሊደረግ የታሰበው ላልተወሰነ ጊዜ ተላልፏል። የኢትዮጵያ መንግስት መዋጋት አይፈልግም። መዋጋት የማይፈልግበት ከአቅም ጉዳይ ነው። ድርድሩ እንዲጀመር የሚፈልገው የመጨረሻ የተኩስ አቁም ነው። የተኩስ አቁም ከተፈራረሙ በኋላ አንድ ቀን ስብሰባ ተካሂዶ አንድ ወር ረፍት የሚወሰድበት ነው። ያ ማለት ምንድን ነው? ትግራይ በከበባ ውስጥ ሆና እንድትቆይ የሚያደርግ ነው። ይቺ የተሸረበችዋ ደብዳቤ በጠቅላይ ሚኒስትሩ በኦባሳንጆና በሙሳ ፋኪ የተፈረመችዋ የተዘጋጀችዋ ወረቀት የትም ሳትደርስ ወድቃለች። አደራዳሪዎቹን እንኳን መጀመሪያ ያላነጋገረ የስራ ጊዜያቸውን ያልተመለከተ በምንና ለምን እንደሚዋዩ አጀንዳ ሐሳብ ያልተቀረጸበት ዝም ብሎ ብቻ የተኩስ አቁም ስምምነት እንዲደረግ የሚባለው ነው። ስለዚህ ይሄ ከበባው መቆም አለበት። መብታቸው ናቸው። የትግራይ ህዝብ መብቱ ነው ምግብ የማግኘት። የኢትዮጵያ መንግስት አይደለም የሚሰጠው። በነገራችን ላይ የዓለም ህዝብ የሚረዳውን እህል መድኃኒት ማግኘት አለበት። ይሄ አይገባም አይሄድም ብሎ የተቀመጠው ጨካኝ ሆኖ የአብይ መንግስት ነው። የአብይ መንግስት ጭካኔውን እንዲተው ማድረግ የእናንተ ኃላፊነት ነው። ኢፓክ የምትባሉ ሰዎች አፓክ ወደብ ምንም የራሱ ጉዳይ፣ ግን በዛ ስብስብ ያላችሁ ዶክተሮች ናችሁ፣ ፕሮፌሰሮች ናችሁ። እኔ እኮ የሚያሳዘኝ እኮ እንደኔ አይነት ተራው ሰው ብትሆኑ ምንም ችግር የለውም። ተማረን ያላችሁ መጽሐፍ ያገላበጣችሁ ሰዎች፣ ብዙ ነገር የምትማድረግ የምትችሉ ሰዎች ግን ከተራ ዜጋ ባነሰ መልኩ ጥላቻን ስታስፋፉና በጥላቻ ላይ ተመርኩዛችሁ ሰዎች ሲያልቅ ዝም ብላችሁ እየተመለከታችሁ ያላችሁ የአትላንታ ውስጥ ያላችሁ የኤፓክ ሰዎች ደጋፊዎች አባላት ጨምሬ ነው የምናገረው። ወደ ኋላ አልልበትም፣ ምክንያቱም ሰው እያለቀ ነው፣ በየቀኑ እያለቀ ነው። ወለጋ ላይ ሰው እየሞተ ነው፣ ቤኒሻንጉል ላይ ሰው እየሞተ ነው። ዛሬ የጅቡቲ ሰራዊት ወደ ኢትዮጵያና ወደ ኤርትራ ድንበር ተላልፏል። ትላንትናና ዛሬ የኢትዮጵያ መሬት ለሱዳን 7 ኪሎ ሜትር ተሰጥቷል። ለምን? ወያኔ የሚባለው በዚህ በኩል እንዳልፍ እስከጠበክ ጊዜ ድረስ ስታስበው የነበረውን መሬት ስትፈልገው የነበረውን መሬት መውሰድ ትችላለህ ብሎ ሰጥቶታል። የለም ሱዳን ወረረች ብዙ ጊዜ ማነው አብዱራህማን ነው የሱዳን ፕሬዚዳንት የነበረው። እሱ እንዲህ ሰውየው ጤነኛ አይደለም ወይ? የኢትዮጵያ ጠቅላይ ሚኒስትር ጤነኛ አይደለም ወይ? ራሱ ስር ብሎ ሰጥቶኝ አሁን ደግሞ እኔ ላይ ለመጮህ ይፈልጋል፣ መመርመር አለበት ብሎ እየተናገረው ነው። አብዱራህማን እንደዛ ነሱ የሱዳኑ ፕሬዚደንት እንደን ጊዜ ስለሚበዙብኝ ስማቸውን ዘነጋለሁ። ለማንኛቸውም ግን የኢትዮጵያ መሬት ግማሹ ለሱዳን ግማሹ ለኤርትራ መንግስት የተሰጠ ነው። ለኤርትራ መንግስት የተሰጠው እንኳን ይመለሳል፣ ችግር የለም። እሱ ምንም ችግር የጊዜ ጉዳይ ነው፣ ይመለሳል። የሚያስመልሰው ያስመልሰዋል፣ የጊዜ ጉዳይ ነው። አንድም ወር አንድም አመት ምንም ችግር የለም። ሌላው መታሰብ ያለበት ጥሩ 20 ጁንታ ለመያዝ ነው ተብሎ ነው ጦርነት የተጀመረው ህግ ለማስከበር ተያዙ ተገደሉ ወይንም ደግሞ ወያኔ የሚባለው ወይንም ደግሞ ህዋት የሚባለው ድርጅት ፈረሰ ከዛስ እናንተ ምሁራን ሲነገሩን ከዛ በኋላ ሰላም ይኖራል ብላችሁ ታስባላችሁ? ከዛ በኋላ የትግራይ ህዝብ በኢትዮጵያ መንግስት ስር ሆኖ ይኖራል ብላችሁ ትገምታላችሁ? የነገውን ሳታስቡ የዛሬ ላይ ብቻ በመሄድ በመጓዝ በማበድ ኢትዮጵያን እያፈረሳችሁ ናችሁ። የአንድነት ኃይሉ ኢትዮጵያን እያፈረሳት ነው። የሜሎሶቪች አመለካከት ያላችሁ ሞሎሶቪች ማን ነው እንትን እንዳፈረሰው ማን ነው ስሙ ዩጎዝላቭ እንዳፈረሰው እናንተም ኢትዮጵያን እያፈረሳችሁ ናችሁ። ኢትዮጵያ አንድነት የምትሉ ሰዎች ኢትዮጵያን አንድነት ሳይሆን ኢትዮጵያን እያፈረሳችሁ ናችሁ። ይሄን ነገር ብትረዱት የተሻለ ይመስለኛል። ትረዱታላችሁ የሚለውም ይመስል ግን ችግሩ ምንድነው? የምትረዱት ደግሞ ሁሉ ነገር ከለቀ በኋላ ነው። ሁሉ ነገር ከተበላሸ በኋላ ነው። ያ ነገር እንዳይሆን አሁን አልመሸም። ይሄ የፓክ ለኢትዮጵያ መንግስት ኢትዮጵያ ሆነ ይሄ በኮንግረስ ያሉት እንትኖች ኤችአር 3600 የሚባለው እነሱ ካለፉ ኢትዮጵያን ይጓዳ የኢትዮጵያ ህዝብ ድሮም ነበራል እንዴ? ኤፓክ ውስጥ ያላችሁ ሰዎች ናችሁ በያደግ ጊዜ እንደዚህ አይነት ህግ እንዲወጣ ስትማጽኑ የነበረው። ያኔ ነበረው ኢትዮጵያና አሁን ያለው ኢትዮጵያ ምንድነው ልዩነቱ? ያኔም ኢትዮጵያዊ ነው እንዲጓዳ የፈለጋችሁት ኢትዮጵያዊ። አሁን ደግሞ ነው ያሁን ብላችሁ ትላላችሁና ለራሳችሁም እስቲ እንደው ራሳችሁን ፈትሹና ምን ይያወራን ነው ምን ይያልን ነው ወዴትስ ይሄድ ነው ብላችሁ ጠይቁ ራሳችሁ። ምንም ችግር የለው። ቀን አለ ጦርነቱ መቆም አለበት። ጦርነቱ እንዲቆም እናንተ መተባበር መቻል አለባችሁ። የምትተባበሩት ግን ጦርነቱ መቆም አለበት ብላችሁ ስትናገሩ ነው። የአማራ ህይወትን በከንቱ አይጥፋ ብላችሁ ትሉ ነው። የትግራይ ወንድሞቻችን እህቶቻችን ደም በከንቱ አይጥፋ በተለይ በኤርትራ ወታደር አይገደል ብለን ስንል ነው። እስከዛ ድረስ ሰላም ነው።